Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
ቀደመን ሄደን ቅሬታ ስጥቶስነን ያግራሉናል። 5 ሰው 6 ሰው ከተቀበሉ በኋላ ከሰዓት ይሉሻል። ሰዓት ሲነፋስ ሲደርስ ያለውን ሰዓት በምን እናደርገው እንድትሆን አላውቅም። ብቻ ደግሞ ለነገ ደግሞ እንባላለን።
መንግስት ሊያየለን አልቻለም። እና እንደገና ደግሞ እኩል ባላንስ አልተደረገም። ባለሀብትም ድሃውም እኩል ነው በቃ ግምት የተገመተልን።
ሁልጊዜ ነጋዴው ብቻ በሌላ አሳቢ መታየት የለበት።
ሁሉም ሰው በቃ ተስፋ ቆርጧል። እውነት ለመናገር እንዳሁን ሆኖ አያውቅም ሰው።
አዲስ የወጣውን የአማካኝ ቀን ገቢ ግምት የተቃወሙ ነጋዴዎች ናቸው።
አሁን እኛ የምናየው የሚሸጡበት ሱቅ ጥበትና ስፋትን ብቻ ሳይሆን በዛች አነስተኛ ሱቅ ምን እቃ ተይዟል፣ ምን ሊሸጥ ይችላል፣ ይሄን ነው መነሻ የምናደርገው።
የኢትዮጵያ ገቢዎችና ጉምሩክ ባለስልጣን የአዲስ አበባ የታክስ ፕሮግራምና ልማት ስራዎች ዘርፍ ምክትል ዋና ዳይሬክተር ወይዘሮ ነጻነት አበራ ናቸው። ይህንን የተመለከተ ዘገባ አለን።
በሁለት ግሩፕ በኩል አቶ ውሄብና ጓደኞቻቸው እንዲሁ 130 ሺህ ብር አሰባስበውልን ድጋፍ አድርገውልናል። በተጨማሪ ደግሞ አቶ ሳንሶን ከፈለው እና አቶ ዮሐንስ ሙላም እንዲቆ ጓደኞቻቸው ጋር አሰባስበውልን 101 ሺህ ብር ድጋፍ አድርገውልናል። ጠቅላላ ወደ 231 ሺህ ብር ድጋፍ አግኝተናል።
ተስፋ አለባቸው ይባላል። ከዚህ ቀደም በእሁድ ምሽት ፕሮግራማችን በሐረር ከተማ ከጎዳና ላይ ስለሰበሰባቸው ተማሪዎች ቀርቦ ታሪካቸውን አጫውቶን ነበር። ታዲያ ዛሬ ምን ተገኘ? ይዘነዋል። እንደ ወትሮ ሁሉ የፕሮግራሙ አዘጋጆችና አስተናጋጆቻችሁ አንልም። ዛሬ ባልደረባዬ ሰለሞን አባተ ለዛሬ ብቻ አብሮኝ የለም። የምሽቱ ፕሮግራም አዘጋጅና አስተናጋጃችሁ ጽዮን ግርማ ነኝ። ጤና ይስጥልኝ፣ እንደምናመሻችሁ። እሁድ ሐምሌ 2 2009 ዓ ም አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። የኢራቅ ጦር ኃይል በእስላማዊው ጽንፈኛ ቡድን አይሲስ እጅ የነበረችውን የሞሱል ከተማ ሙሉ በሙሉ ተቆጣጠረ። ጀግና ተዋጊዎቻችን ሲሉ የገለጿቸውን የአገሪቱ ጦር ሰራዊት አባላት እንኳን ለድል አበቃችሁ ለማለት የኢራቅ ጠቅላይ ጦር አዛዥ የአገሪቱ ጠቅላይ ሚኒስትር ሃይደር አልአባዲ ከነጻይቱ ከተማ ሞሱል ገብተዋል ሲል ከጽህፈት ቤታቸው የወጣው መግለጫ አስታወቀ። የድል ብስራት ዜማው እየተሰማ ባለበትም ታዲያ በአንዳንድ አካባቢዎች የተኩስ ድምፅ መሰማቱ ቀጥሏል። ባለፈው ዓመት በተካሄደው ዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ሩሲያ ጣልቃ ገብታለች የሚለውን አስመልክቶ ከፕሬዝዳንት ቭላዲሚር ፑቲን ጋር ተገናኝተው በተነጋገሩበት ወቅት ከአንዴም ሁለቴ ጠንከር ባለ ጫና ቭላዲሚር ፑቲንን ጠይቄያቸዋለሁ ሲሉ የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ተናገሩ። ትራምፕ በዛሬው ዕለት በሰጡት በዚህ አስተያየታቸው አያይዘውም አሁን ወቅቱ ከሞስኮ ጋር በገንቢ ወይም አዎንታዊ ትብብሮች ለመስራት ወደፊት የሚባልበት ነው ብለዋል። ትራምፕ በጀርመን ሃምቡርግ ላይ የተካሄደውን የጂ 20 በመባል የሚታወቁት 20ዎቹ የዓለም አገሮች ጉባኤ ተሳትፈው ሲመለሱ በተከታታይ በትዊተር አማካኝነት ባስተላለፉት በዚህ አስተያየታቸው ፑቲን አገራቸው በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ጣልቃ ገብታለች የሚለውን ውንጀላ አጥብቀው ማስተባበላቸውንና ወደፊት ይህን መሰል የምርጫ ሂደት የሚያደናቅፉ እንዲሁም ሌሎች ጉዳቶችን የሚያስከትሉ ማናቸውም የሳይበር ጥቃቶች ለመከላከልና ለማስጠበቅ የማይበገር የጋራ የሳይበር ጥበቃ ቡድን ያሉትን ለመመስረት ከሩሲያው መሪ ጋር መወያየታቸውን ገልጠዋል። በዩናይትድ ስቴትስ ምክር ቤት ዋና ዋና የሪፐብሊካን ፓርቲዎች አባላት ታዲያ ይህን በሳይበር ጥበቃ ከሩሲያ ጋር የሚለውን ትብብር ሀሳብ ፈጥነው አስቂኝ ሲሉ አጣጥለውታል። ሴናተር ሊንሲ ግራሃም ሚት ዘ ፕሬስ በመባል ለሚታወቀው የኤንቢሲ ቴሌቪዥን ጣቢያ የሰንበት ፕሮግራም በሰጡት አስተያየት እስከ ዛሬ ከሰማኋቸው ሁሉ የመጨረሻው ቂላቂል ወይም ያላዋቂ ሀሳብ ባይሆንም ከዚያ ሊመደብ ግን የተቃረበ ነው ብለውታል። በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዩክሬን ኪየቭ ላይ በሰጡት አስተያየት ባለፈው ህዳሩ ምርጫ ሩሲያ የፈጸመችው ጣልቃ ገብነት በሁለቱ ሀገሮች መካከል ሊኖር ለሚችለው የተሻሻለ ግንኙነት ደንቃራነቱ አሁንም ይቀጥላል ብለዋል። የዋይት ሀውስ ጽህፈት ቤት ኃላፊ ራያን ፕሪቨስን ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ፕሬዚዳንት ፑቲን አገራቸው በዩናይትድ ስቴትስ ፕሬዚደንታዊ ምርጫ ጣልቃ አልገባችም ያሉትን ማስተባበያ ፕሬዚዳንት ትራምፕ ፈጽሞ አያምኑበትም የሚል አስተያየት ሰጥተዋል። ባለፉት ቅርብ ሳምንታት በዓለም ዙሪያ ቁጥራቸው የበዛ የኃይል ማመንጫና የኒውክሌር ኃይል ማመንጫ ኩባንያዎች ላይ የተቃጣውን የሳይበር ጥቃት የፈጸሙት የኢንተርኔት መረጃ ዝርፊያና የአሰራር ሂደቶችን በማሰናከል ስራ የተሰማሩት ግለሰቦች ለሩሲያ መንግስት የሚሰሩ ናቸው ሲል አንድ ታዋቂ የዩናይትድ ስቴትስ ጋዜጣ ዘገበ። ዋሽንግተን ፖስት ጋዜጣ በትላንትናው ዕለት ስማቸው እንዳይገለጥ የመረጡ የዩናይትድ ስቴትስ መንግስት ባለስልጣናትን ዋቢ አድርጎ ባወጣው በዚህ ዘገባው ለሩሲያ መንግስት የሚሰሩ መሆናቸውን አረጋግጠዋል ብለዋል። በጊዜው ይህ የሳይበር ጥቃት የተፈጸመባቸው ኩባንያዎች ስራቸው እንደተፈራው ባለመስተጓጎሉ ጥቃቱን በመፈጸም የሩሲያ ዓላማ ግን ምን እንደሆነ ግልጽ አይደለም ሲሉ ባለስልጣናቱ መናገራቸውንም ጋዜጣው አክሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ለኦፊሴል የስራ ጉብኝት ዩክሬን ኬቭ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በምስራቃዊ ዩክሬን ብጥብጡ ያበቃ ዘንድ ሩሲያ የመጀመሪያውን የጦር እንቅስቃሴ ቅነሳ እርምጃ መውሰድ አለባት አሉ። በሌላ ዜና ዩክሬን የሚገኙት ቲለርሰን ኳታርና የባህረ ሰላጤዎቹ አገሮች መካከል ያለውን ውዝግብ ሊሸመግሉ ነገ ሰኞ ወደ ኩዌት እንደሚጓዙ ተገለጠ። ኩዌት በበኩሏ አድርጋ የነበረው ሽምግልና ጥረት ያለመያዙም ይታወቃል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ22 ሜትር ባንድ በ13860 ኪሎ ሄርዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሐምሌ 2009 ዓ.ም. ምሽት ፕሮግራም ነው።
እንደውም የተጠቀሙበት ቋንቋና አገላለጹ ህዝብን የሚያራርቅ የሚያቃርንና ሌላው ህዝብ በኦሮሞ ህዝብ ላይ ቅሬታ እንዲኖረውና ህዝቡ እንዲከፋፈል ነው እንደውም የሚጠቁመው።
በእጅ አዙር የኦሮሞ ህዝብ ሲቃወም የነበረው ማስተር ፕላን በሌላ መልኩ ለመተግበር የተወጠነ ውጥን ነው።
የኦሮሚያ ክልል በአዲስ አበባ ከተማ ያለውን ልዩ ጥቅም የሚያስጠብቅ በሚል በሚኒስትሮች ምክር ቤት ጸድቆ ለህዝብ ተወካዮች ምክር ቤት የተመራው ረቂቅ አዋጅን በተመለከተ የኦሮሞ መብት ተሟጋች ድርጅት ኃላፊዎች የሰጡት ነው፣ ይዘናቸዋል። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የእሁድ ምሽት ፕሮግራማችንን ነው። ወደ መጀመሪያው ዘገባ ነው የማልፈው። የመጀመሪያው ዘገባ በሳምንት ውስጥ ቀዳሚ ርዕስ ሆኖ የሰነበተው በአዲስ አበባ ከተማ ነጋዴዎች ላይ የተደረገው አዲሱ አማካኝ የቀን ገቢ ትመና ይሆናል። ይህን አዲሱን ትመና የነጋዴው ማህበረሰብ አባላት ወደፊት ሊመጣበት የሚችለውን ከፍተኛ የገቢ ግብር ማሳያ በመሆኑ ሊቀበሉት እንደማይችሉ ሲገልጹ ነበር። በኢትዮጵያ ገቢዎችና ጉምሩክ ባለስልጣን የአዲስ አበባ የታክስ ፕሮግራምና ልማት ስራዎች ዘርፍ ምክትል ዋና ዳይሬክተር ወይዘሮ ነጻነት አበራ በበኩላቸው የቀን ገቢ ግምቱ የተሰራው በጥናት ላይ ተመስርቶ እንደሆነ ገልጸው ነበር። ሁኔታውን ለመረዳትም መደማመጥ እንደሚያስፈልግ ጠይቀዋል። ተከታዩ ዘገባ ይህንን ሁኔታ ያስቃኘናል። የገቢዎችና ጉምሩክ ባለስልጣን በአዲስ አበባ ከተማ የሚገኙ አነስተኛ ግብር ከፋዮች የሚከፍሉትን አመታዊ ግብር ተመን ከማውጣቱ በፊት አማካኝ የቀን ገቢ ግምት ለውጥ ማድረጉን የሚገልጽ ደብዳቤ መስጠት ከጀመረ 2 ሳምንታት ተቆጥረዋል። ከተማ ውስጥ ባሉ 9 ክፍለ ከተሞች የሚገኙ በተለያየ የንግድ ዘርፍ ላይ የተሰማሩ አነስተኛ ግብር ከፋዮች የደረሳቸው ያለው የቀን ገቢ ግምት የግብር ከፋይ ደረጃቸውንም ከዝቅተኛ ወደ ከፍተኛ የሚያስገባ ጭምር እንደሆነ ይገልጻሉ። ከነዚህ መካከል የአሜሪካ ድምጽ ያነጋገራቸው በጸጉር ስራ፣ በመኪናቃ መፈታቻ እንዲሁም በሸቀጣሸቀጥ መሸጫ ስራ ላይ የተሰማሩ ነጋዴዎች አማካኝ የቀን ገቢያቸው ነው የተባለው እኛ ከምናውቀው እውነታና ከገቢያችን ጋር ፍጹም የሚመጣጠን አይደለም ሲሉ ቅሬታቸውን ሲያቀርቡ ቆይተዋል። በኢትዮጵያ ገቢዎችና ጉምሩክ ባለስልጣን የአዲስ አበባ የታክስ ፕሮግራምና ልማት ስራዎች ዘርፍ ምክትል ዋና ዳይሬክተር ወይዘሮ ነጻነት አበራን ባነጋገርናቸው ወቅትም የገቢ ግምት ከተሰራ 6 አመታት መቆጠሩን ገልጸው በመጀመሪያ ነጋዴው ቅሬታውን የሚያቀርበው ከዛሬ 6 አመት በፊት ከተሰራለት ግምት ጋር በማነጻጸር ነው ብለዋል። በተጨማሪ ደግሞ አሁን የተሰራው የቀን ገቢ ግምት መጠን ሲሆን በመጨረሻ የሚመጣው ተከፋይ ግብር ግን በጣም አነስተኛ ነው ሲሉ በምሳሌ አስረድተዋል። አንድ ሰው በሀገር ውስጥ ንግድ እየሰራ ዝቅተኛ የሆነውን አመታዊ ግብር መክፈል ካልቻለ እንዴት ነው የሚሆነው ብለው ጥያቄም ሰንዝረዋል። በኮልፌ ቀራኒዮ ውስጥ በአልጋ ጥልፍ ስራ ላይ የተሰማሩ ነጋዴዎች አግኝቼ አነጋግሬ ነበር። ይህንን የወይዘሮ ነጻነትን ሐሳብ አንስቼም ጠይቄያቸዋለሁ። ስሟን እንዳልጠቀስ የጠየቀችኝ የ38 አመትና የአንድ ልጅ እናት የሆነች በአልጋ ልብስ ጥልፍ ስራ ላይ የተሰማራች ነጋዴ ሐሳቡን በፍጹም አትቀበለው።
አንደኛ ነገር እዚህ የምትሰራበት ቦታ ላይ በፍጹም እኛን የማያካትት ነገር ነው የተደረገብን ማለት ነው። መውጫ መግቢያ የለውም። ቦታውን መታችሁ ይልን ብለን ቅሬታ ብናሰማ ሊሰሙንም አልቻሉም። በዛ ላይ መብራትም ይጠፋል። እቃው ማቴሪያሉ ከምንቀበለውና ከሰው ተቀብለን የምንሰራው አንድ አይነት ነገር አይደለም። የተመጣጠነ ነገር አይደለም የምንሰራው። ያንን እንኳን እኛ በምንሰራበት ውስጥ እንኳን መጥተው ሊያዩልን አልቻሉ፣ ሊረዱን አልቻሉ። እኔ አሁን ገና 2ኛ አመት ይሄ ነው ማለት ለስራው አዲስ ነኝ። እኔ ኮምፒውተራችሁ ገብታችሁ እዩ። ምንም አይነት የንግድ እንትን በቤተሰብም በእኔም በኩል የለም። እንዴት ይህን ያህል ግምት ይገመተኛል? በባለፈው እንኳን 5000 ብር ስከፍል ማለት ነው ሻጭ ከሆንኩ ምን ችግር አለው? እኔ የመንግስትን ግብር መክፈል እኮ ግዴታዬ ነው እስከሰራው ድረስ ማለት ነው። ግን አላግባብ ነው ያላችሁ ያላችሁ ግምታችሁ ትክክል አይደለም ብዬ እንኳን በባለፈው አመት ስገብር የአሁኑን ክፈይና ለሚቀጥሉ አመት ማሻሻያ ይደረጋል እናያለን፣ ቦታውን መተን እናጠናለን አሉ። መጡ፣ አዩ። ግን ምንም የተደረገ ነገር ጭራሽ ኦቨር ሆኖ ነው የመጣው። አሁን ግምታችንን ስንነግር አቤቱታ ልናቀርብ ስንሄድ ምኑ አይታችሁ ነው የተባለ።
ይቺ ነጋዴ ያለፈው አመት በቀን 20 ብር የቀን ገቢ ግምት 5000 ብር አመታዊ ግብር እንደከፈለች እና ያን ጊዜም ቢሆን ቅሬታ እንዳላት ገልጻ አሁን 1200 ብር የቀን ገቢ ግምት እንደተተመነባት ትናገራለች።
አሁን ደግሞ በዚህ አመት ደግሞ 1800 ብላችሁ ስትገምቱበት ምን ያህል እንደሚመጣብን እንዴት እናናቅም? እንዴት እንደዚህ ስሉናላችሁ ብለን ስንል በቃ ፈጽሞ የሚሰማን የለም። አሁን ዛሬ 5ኛ ቀኔ ነው ቅሬታ ለማሰማት ማለት ነው። ቢሄድ ወረቀቱን ጭራሽ ቀዳደው ጥለውታ። ሰውንም በጣም ሊማረርና እንትን የቻለው ወደፊት ምንድን ነው የሚመጣብን ነው። ሰው ያላገኘውን ነገር እንዴት ነው የሚከፍለው? ንግድ ፈቃዱን እንኳን በቃ እንመልስ ይቅርብን ብለን ስንጠይቃቸው ንግድ ፈቃዱን በአሁኑ በሐምሌ ላይ የለን ማዘጋት እንኳን የሚቻለው በዚህ ሰዓት አንቀበልም። ብታዘጉም ጥቅምት ላይ 2010 ማለት ጥቅምት ላይ እሱንም በአዲሱ ታሪፍ በተመነበት ታስቦ የ4 ወር ከፍላችሁ ባልሰራንበት ማለት ነው ባላገኘንበት ማለት ነው የሚያስከፍሉን ማለት ነው። ይህን ያህል ነው የተባልነው።
በሌላ በኩል ምክትል ዳይሬክተሯ ወይዘሮ ነጻነት በነጋዴው ማህበረሰብ በኩል የቀን ገቢ ግምቱ ከስራ ሊያስወጣን ነው በሚል እየተነሳ ያለው ቅሬታ ግልጽ የሆነ መረጃን ካለማግኘት የመጣ እንደሆነ ይናገራሉ።
ሰው እያነሳ ያለው የተገመተልኝ የቀን ገቢ ግምት እንዳለ ታክስና ግብርና ታክስ ነው የሚል የተምታታ ግልጽ ያልሆነ ግንዛቤ ጉድለት እንዳለ እየተረዳን ያለ ነው። ይሄን ደግሞ ሊያስረዳ የሚችል በየወረዳው የግንዛቤ አስጨባጭ ኮሚቴ ወይም ደግሞ አስረጅ ኮሚቴ ብለን አቋቁመን እንዲረዱ እያደረግን ነው ያለ ነው። ግን ችግሩ ምንድን ነው? የት ላይ ነው ግልጽ ያልሆኑት? የት ላይ ነው ችግር ያለባቸው የሚለውን ነገር ለማስረዳት የሚያስችል የተረጋጋ እና ጆሮ ሰጥቶ ሊያደምጥ የሚችል ሰው ነው እየጠፋ ያለው። በዚህ አጋጣሚ በደንብ ተረጋግተን ተቀራርበን ያለውን አጠቃላይ ሁኔታ መረዳዳት ብንችል መልካም ነው ብዬ አስባለሁ።
ወይዘሮ ነጻነት የነጋዴው ማህበረሰብ ለግንዛቤ ማስጨበጫ ወደ ተቋቋሙት ቦታዎች እየቀረበ ሁኔታውን በሚገባ እንዲረዳው ይጠይቃሉ። ነጋዴዎቹ በበኩላቸው የምናዳምጠው ሳይሆን የሚሰማን ነው የምንፈልገው ይላሉ። የተሰጠው ጊዜ ገደብ ሳይጠናቀቅ ቅሬታ ለማቅረብ ስንሄድ መጉላላት ነው የሚተርፈን ትላለች የአልጋ ልብስ ነጋዴዋ።
5 ቀናችንን እንዳይደርስብን ቀደመን ሄደን ቅሬታ ስጡን ስንል ያጉላሉናል። 5 ሰው 6 ሰው ከተቀበሉ በኋላ ከሰዓት ይሉሻል። ሰዓት ሲደርስ ያለውን ሰዓት በምን እናርገው እንድትኖር አላውቅም። ብቻ ደግሞ ለነገ ደግሞ እንባላለን። ጫንቆኛል። ያው ለወደፊቱ ነው። ይህን ስራውን ትቻውን ቤት መቀመጥ ነው ያለኝ አማራጭ። ምንም አማራጭ የለኝም። በቃ ምን ለምን ከመንግስት ጋር የማይሆን ነገር ውስጥ ከመገባባት እርግፍ አድርጎ መተው ነው የሚሻለው። በቃ ሰሚ የለሽም። በቃ ማንም አይሰማሽም። በቃ ብሶትሽን ልትናገር ስትፈልጊ ያልሆነ ነገር ተናግረው ሌላ ነገር ውስጥ እንድትገቢ ነው የሚያደርጉት። በቃ መናገር የማትፈልጊውን ነገር እንድትናገሪ ነው የሚያደርጉት። በባለፈው ስብሰባ ላይ ብለን ጠርተናቸው ወደ ክፍለ ከተማ ስንሄድ ገና ያኛን አቤቱታ ሳትሰማ ፖሊስ ይጠራሉ አለች። ፖሊስ ለምንድን ነው የምትጠሪው? ምን አደረግን? ቅሬታችንን ልናሰማ ነው የመጣ ነው። ችግራችንን ብሶታችንን ስሙን። እናንተስ እንደኛ አያቶቻችን አደረጋችሁም? እዚህ ድረስ የመጣ ነው። ስራ እኮ አለን። እኛም ሱቁን ዘግተን የመጣ ነው። መንግስት እንዲያውቅልን ነው ይህን ነገር የመጣ ነው ብለን ስለ እጠራለሁ ፖሊስ ብላ ስትሎቹ ሲጫጫሁ ወጣች። ዋነኛዋ ማለት ነው ዋናዋ መታ እሷን ወደ ውስጥ አስገብታ ምንድን ነው ብላ እሷ እንዲያውም አረጋግታ አናገረችን። ስታነጋገረን እንደዚህ ነው ቅሬታችንን የምናሰማ ስንል ሰኒ አጣ ስንል ቅሬታ አልተሰማችሁም እንዲያለች አዎ እመጣለሁኝ አልሽ ነይ ሂዱ ስትል አንሄድም አንቺ ቅሬታ አልተነቃለች እኛ አንሄድም አላት። ሄድም ስንሄድ ተከትላ አልመጣች ገባን። ፌዴራል ሁለት መኪና ፌዴራል የተላከብን ይኸውልሽ። ቀኑ በእርግጥ የዛን ቀን ማንም ሰው አላወቀም። የአፍሪካ ህብረት ቀን ነው ለካ። እኔም አላወቅኩትም፣ ሌላም ሰውም አላወቀም። መጡብን። ከዛ ቁጭ ብለን ገባን፣ ተሰባሰብን። ስለዚህ ስለ ገቢ ስለ ወጪ ስለተሰመነብን ወሬ አነሳና ይሄ ሀገር እንደዚህ ነው፣ እናንተ ካልሰራችሁ መንግስት ለእኔ ደሞዝ አይከፍለኝም፣ እናንተ ካልሰራችሁ እኔ መንግስትን ዞር ብሎ አያየኝም፣ ያለበለዚያ እንደ ሁቱና ሁቲ ነው ብሎ ሲናገር እዚህ ጋር እኛ ስለ ችግራችን ስለ ያልታሰበ ግምት ስለተገመተብን ነው እንጂ እንዴት ይሄን ንግግር ምን ያካትተዋል? እዚህ ምንም የሚያካትተው ነገር የለም። እኛ ስለ ፖለቲካ አይደለም ጥያቄያችን። ጥያቄያችን ያላግባብ ስለተመነብንን ነገር እንዲወቁት ብዙታችንን የስሙት ብለን በማለት ነው እንጂ ሌላ ወሬ ሁሉ ማውራት ጀመረ ሰው እዚያው ማለት ነው። ሁሉም ሰው ተደናገጠ እንዲህ ብሎ ሲል ሁሉም ሰው በቃ የምናገረው ጠፋው። ይታጣለ ማውራት ይቀጠለ ማውራት ቀጠለ። ሀገሪቷ እንዲናት ስለ ሀገር እኛ ስለ ሀገር ቤታ ሳይሆን እዚህ ጋር ያለንን ብሶታችንን ልናሰማ ነው የመጣ ነው። ብሶታችንን ተቀበሉን፣ ምንድን ነው በደላችሁ ብላችሁን አድምጡን፣ ስሙን ብለን ነው የመጣ ነው። አስገድዶ ሌላ ወንጀል ተደረገ ሽብር ተፈጠረ ብሎ ለማለት ምክንያት ነበር ያዘጋጁት። ግን እግዚአብሔር ይመስገን የዛኔ ሰውም ምንም ሊናገርም አልቻለም። ሁሉም ተያየና ዝም ያለው።
ሌላዋ በተመሳሳይ ንግድ ውስጥ ያለችው ነጋዴ ደግሞ ከ400 ብር የቀን ገቢ ግምት 3800 ብር ነው የምታገኙ ተባልኩ ትላለች።
አሰራሩንም አልገባንም፣ እንዴትም እንደሆነ አልገባንም። እኛ የምናገኘው ከአንድ አልጋ ልብስ ላይ 10 ብር ነው፣ 15 ብርም ሊሆን ይችላል። በዛ ላይ ብዙ ነን። በሽሚያ ነው የምንሰራው፣ የውድድር ስራ ነው። ይህንን ሁላ ሳይጣራ ነው ዝም ብሎ ግምቱ መጥቶ ላያችል የተከመረው። ያለው ነገር ምንድነው? ፍራሽን አቁመሽ ድጋሚ ወደ አረብ ሀገር መሰደድ ነው። በቃ እኔ አሁን የሶስት ልጆች እናት ነኝ። ልጆችሽን በትነሽ መሄድ ነው። በቃ ከዚህ ወዲህ መስራት ካልተቻለ ምን ታደርጊያለሽ? ስለዚህ የመንግስት ዕዳ ደግሞ የዚህን ያህል ከመጣብሽ ከባድ ነው። 16 አመት እኔ ስሰራ ቤት የለኝ ምን የለኝ ምንም የለኝም። በኪራይ ቤት ነው የምኖረው። ክሬዲት ነው የምንሰራው ከሰዎች ውስጥ ማለት ነው። ከዛ በኋላ ያንን ብር እኛ እንዴት ሆነን እንደምንከፍለው እዳ ይኖርብን ምን ይኖርብን ምንም አይታወቅም። ጀርባች ሳይጠና የዚህን ያህል ግምት በጣም ከባድ ነው። ጀርባችን መጠናት ነበረበት። እንዴት እንደምንኖር አኗኗራችን ምን እንደሆነ ራሱ መታወቅ ነበረበት። ታግለን ነው የምንኖረው። መንግስት ቦታ አልሰጠን መስሪያ ቦታ ብሎ ወይ ተደራጅተን የሆነ ደረጃ ሆነን ቢሆን አንድ ሀገር ያለ ግብር እንደማስለማስለም ጠይቅ ትከፍያለሽ። ግን ከአቅምሽ በላይ ከሆነ ኬት ነው የምታመጪው? ኬትሽ የምታውቂው አንቺ ብቻ ነሽ።
ይቺ ነጋዴ ይህን ያህል የቀን ገቢ ቢኖረኝ ኖሮ ቢያንስ መኖሪያ ቤት አይኖረኝም ነበር ወይ ስትል ትጠይቃለች።
እኔ እራሴ ላይ ለውጥ ሳላመጣ እኔ እድገት ሳላሳይ በዛ ላይ የኑሮ ሁኔታ በጣም ከባድ ነው። የልጆች ትምህርት ቤት እየጨመረብን ነው፣ የሱቅ ኪራይ እየጨመረብን ነው፣ የቤት ኪራይ እየጨመረብን ነው። እንደገና ደግሞ አሁን የመንግስት ግብር እንዲተጨመረብን እኛ እንዴት ነው የምንዘልቀው? እንዴት ነው የምናደርገው? ነው በቃ ይህንን መንግስት ሊያየለን አልቻለም። እና እንደገና ደግሞ እኩል ባላንስ አልተደረገም። ባለሀብቱም ድሃውም እኩል ነው በቃ ግምት የተገመተልን። ስለዚህ እንዴት ነው እኔ 10 ሺህ ብር መስሪያ ብር ሳልይዝ 500 ሺህ ብር ካለው ጋራ እኩል እንዴት ነው የሚገመትብኝ? አይከብድም?
ሌላኛዋ ነጋዴ ደግሞ አስተያየቷን በምሬት ነው የጀመረችው።
ግን አሁን ላይ እየተጣለብን ያለው ማለት ነው በጣም ያሳዝንሻል። በቃ በቀን የሚገመተው ያለ ግምት ጓደኞቼ በቃ እኔ ዘብሰን ወደ አንዱ ሀገር እንሄዳለን ነው እያሉ ያሉት በቃ ሁሉም ሰው በቃ ተስፋ ቆርጧል። እውነት ለምናገር እንዳሁን ሆኖ ያቀም ሰው በቃ ያንዳንዱ ቤት ነው የተንኳኳው። ያሁን በጣም በገፍ በደል በስቶብናል። ምን ማለት ነው ልንገርሽ፣ ግብር እየገበርኩ አጠራቅሜ ላቤን ጠፍ አድርጌ የሰራሁት ቤት ፈርሶብኛል። እንደ ሰው በቃ መኖር አልቻልኩም እዚች ሀገር ላይ።
ወይዘሮ ነጻነት የቀን ገቢ ግምቱ ሰፋ ባለ ጥናት ላይ ተመስርቶ የተሰራ እንደሆነ ይናገራሉ። የሱቆቹ ማነስና መጥበብ የገቢውን ማነስና ከፍ ማለት አያሳይም ይላሉ።
በአርከበ ሱቅ የሚነግዱ በሚሊዮን የሚቆጠር አመታዊ ሽያጭና እንቅስቃሴ ያላቸው እጅግ በጣም በርካታዎች ናቸው። ስለዚህ አሁን እኛ የምናየው የሚሸጡበት ሱቅ ጥበትና ስፋትን ብቻ ሳይሆን በዛች አነስተኛ ሱቅ ምን እቃ ተይዟል፣ ምን ሊሸጥ ይችላል፣ ይሄን ነው መነሻ የምናደርገው። ስለዚህ አሁን የአርከበ ሱቅ ወይም አነስተኛ ሱቅ ሳይሆን በዛች ሱቅ ውስጥ ምን እቃ ይዛለሁ፣ ምን ይሸጣለሁ፣ ምን ያህል ከስተመር አለኝ፣ እቃው ምን ያህል ውድ ነው፣ እነዚህ ናቸው ታሳቢ መደረግ መቻል ያለበት ይመስለኝ። ምሳሌ መርካቶ ላይ ከወሰድን፣ እያንዳንዱ ሱቁን ከወሰድን፣ ሶስት ወራት በጣም ትንሽ ነች ሱቋ፣ እዛ ውስጥ ግን አከፋፋይ ነው፣ እዛ ውስጥ ያለው ከፍተኛ የቀን ሽያጭ ያለው የንግድ ማህበረሰብ ነው ያለው። ስለዚህ ገቢን ከአነስተኛ ሱቅ ጋር አያይዞ ማየት ተገቢም አይደለም ትክክለኛም አይደለም። ትልቅ ሱቅ ይዞ ጥሩ ማሸጥ ሊኖር ይችላል፣ ትንሽ ሱቅ ይዞ ደግሞ ከፍተኛ ሽያጭ ሊኖር ይችላል። በዚህ መንገድ ነው መታየት ያለበት ብዬ ነው የማስበው።
በንፋስ ስልክ ላፕቶፕ ክፍለ ከተማ በጸጉር ስራ ላይ ተሰማርቶ ያለና ያነጋገርነው ወጣት በበኩሉ ነጋዴውና መንግስት መተማመን ያስፈልጋቸዋል ይላል።
እነሱ ከላይ መጀመሪያ ነጋዴውን አያምኑም። በዘፈቀደ መወያየት ያስፈልጋል፣ መነጋገር ያስፈልጋል። ምንድን ነው የሚሰሩት ደግሞ ያለውን ኮንዲሽን ማየት ያስፈልጋል። እውነት ስራላችሁ ትክክል ነው ይሄ ነገር ሲባል ለመነጋገር ለመወያየት ፈቃደኞች ያስፈልጋል። ሁልጊዜ ነጋዴው ብቻ በሌላ እሳቤ መታየት የለበትም። ነጋዴው አይጭበረብራል ወይ? ነጋዴው ግብር ይደብቃላል? ግብር እኮ ከተሰበሰበ ለሀገር ምን ጠቅመው? በትክክል ደግሞ የተሰበሰበ ግብር ደግሞ ለልማት መዋሉ በትክክል ህብረተሰቡ ካመነ የማይከፍልበት ምን ምክንያት የለም። የሚፈለገውን ግብር ትክክለኛውን ግብር መንግስት የሚጥልበትን ግብር ካመነበት እኮ ነጋዴው ይከፍላል። የማያምንበት ሲሆንና ያልሰራውና ያልሰበሰበው ሲሆን ስለሆነ ነው ነጋዴ ወደዚህ ነገር ውስጥ የገባው።
ያነጋገርናቸው ነጋዴዎች የሚሉት የሚሰማንና የሚረዳን አጣን ነው ነው። ምክትል ዳይሬክተሯ በበኩላቸው ግንዛቤ የሚያስጨብጥ አካል እንዳለ ገልጸው ከዛ ካለፈ ደግሞ በተጨባጭ መረጃ ላይ ተመስርቶ ቅሬታ ለሚያቀርብ አካል ቅሬታ ሰሚ ተዘጋጅቷል ብለዋል። በኢትዮጵያ የኢኮኖሚክስ ባለሙያዎች ማህበር ተመራማሪው ዶክተር ሰይድ ኑሩ እኔ 30 በህዝብ ተወካዮች ምክር ቤት የጸደቀው የ2010 የፌዴራል መንግስቱ 320.8 ቢሊዮን ብር በጀት ውስጥ 61% የሚሆነው ከሀገር ውስጥ ግብርና ሌሎች መንገዶች የሚሰባሰብ እንደሆነ ለአሜሪካ ድምጽ ገልጸው ነበር።
በአጠቃላይ ከሀገር ውስጥ ገቢ በድምሩ ወደ 221 ቢሊዮን ብር ገደማ እንደሚሰበሰብ ይጠበቃል።
በሌላ በኩል በሚያዝያ ወር የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ላለፉት 6 ዓመታት የቀን ገቢ ግብር መረጃ ላይ ጥናት ባለማካሄዱ በህግ ተገዥነት ላይ ትልቅ ጫና መፈጠሩን ገልጾ የአዲስ አበባ ከተማን የቀን ገቢ ግምት ጥናት ለማካሄድ ቅድመ ዝግጅት ማጠናቀቁን ለሀገር ውስጥ መገናኛ ብዙሀን ገልጾ ነበር። በጥናቱም የ331,000 ግብር ከፋዮችን የቀን ገቢ መረጃ ጥናት በ30 ቀናት ውስጥ እንደሚያጠናቅቅም አስታውቆ ነበር። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። ባለፈው ሳምንት የማለዳ ድባብ የተሰኘ የግጥም መድብሉን ለንባብ ያበቃው ደራሲና ገጣሚ በእውቀቱ ስዩም እዚህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ስቱዲዮ መጥቶ እውነት እንደ ሎሌ የሚለውን ግጥም በንባብ አሰምቶን በሙዚቃ ቃና ፕሮግራማችን ላይ ያቀረብነው ነበር። አንዳንድ አድማጮቻችን ደግመን በዛሬው ምሽት እንድንጋብዛችሁ ጠይቃችሁናልና በእውቀቱ በራሱ አንደበት ያነበበውን ግጥም እውነት እንደ ሎሌ
እንደ ሎሌ ከለታት ባንድ ሁለት ደም በደመነበት በነውጠኛው ጊዜ የጎጃሙ መስፍን ራስ አዳልና የላስታው ጎበዜ ገብራል ገብርም ይዋጣልን ብለው ለመግደል ለመስለብ እጅግ የቋመጠ ሰራዊት መልመለው ጠመንጃ ወልውለው ሰይፋቸውን ስለው ጨሬውን አሹለው ዛቻ ተለዋውጠው ለመተናነቂያ የማይቀነቆን ቆርጠው ለፍልሚያ ለግልቢያ የተመቸ ስፍራ ድልድል ሜዳ መርጠው በተፋጠጡበት በውጊያ ዋዜማ እንደ ብልጥ ደብተራ ዜናውን የሰማ እንደ ባህታዊ ወይባ ዳባ ለብሶ የላስታው ጎበዜ ወደ ተሰፈረበት ጋለበና ደርሶ የርሶ ሰራዊት ባዳል ጭፍራዎች ላይ እንደሚበረታ በልሚያ ሳይቶኛል የአባቶቹ አምላክ ትናንትና ማታ ብሎ ተናገረ። ተናግሮም አልቀረ ወደዚያኛው ወራ ገስግሶ ሄደና ጌታው ራስ አዳል ድል አድራጊው ጀግና ህልሜ ወለል አርጎ እንደገለጠልኝ የነገው ድል ነሽ እርሶ ሆኖትና እኔን ነብይ አርጎ ለላከልሁ አምላክ ያቀርቡ ምስጋና። ይህንን የሰማ ጓደኛው ቢደንቀው እንዲህ ሲል ጠየቀው፣
ነገር እንደ ማብረድ ሰላም እንደ ማውረድ እንደ መገላገል ምን ይሉት ፈሊጥ ነው እሳትና ጭድን በተራ መሸንገል። በቃልህ ተማምኖ ታግሎ የተረታ የትገባ ይሆን እንደ ዘበትክበት የባነነ ለታ።
ይህንን ወቀሳ አድምጦ ደብተራው ቃሉን አሰማምሮ መለሰ በተራው፣ በወትሮ ልማዱ ሰው መተራረዱ ፈጽሞ ባይቀርም አንዱ ተሸንፎ አንዱ እንደሚያሸንፍ አያጠራጥርም። ያሸነፈው መስፍን በትንቢቴ ታምኖ ደስ ብሎ ሲሾመኝ፣ የተሸነፈው ግን ያልሁትን አስቦ እኔን መቅጣት ቢመኝ ከምኞት ባለፈ ከቶ ምን ያመጣል? የተሸነፈ ሰው ሥልጣኑን ያጠቀን ሁሉን ነገር ያጣል። በዚች እውድ ምድር መሸነፍ ነው ወንጀል፣ ይህንን አውቃለሁ። የተረታ ድኩም ራሱን ሊያጥናና እውነት ያሸንፋል ሲለኝ ይስቃለሁ። ይልቅ አሸናፊው እውነትን ያበጃል በአምሳሉ ጠፍጥፎ፣ ሲሻው ያወርሳታል ለቀጣው ትውልድ በጽላት ላይ ጥፎ። ምድር ገበያ ናት፣ አንዱ የአንዱ ሸቀጥ አንዱ የአንዱ አሞሌ። ሐቅም የላት አቅም ሆና ትኖራለች ያሸናፊው ሎሌ። የአዳም ልጆች ልብም ጠንሳሽ የሚጠብቅ የጠብ ድፍድፍ በርሚል፣ ግልብ ሰው ብቻ ነው ሰላምን በስብከት አሰፍናለሁ የሚል። አጉል ከምትለፋ በዚች የጠብ ዓለም ጠብን ልታስወግድ፣ ቂሎች ሲፋለሙ በደማቸው አትረፍ ባጥንታቸው ነግድ።
በእውቀቱ ስዩምን ለግጥሙ አመሰግናለሁ። አድማጮች፣ እስቲ አሁን ደግሞ ከአንድ ለስለስ ካለ ሙዚቃ ጋር ልተዋችሁ። አምሳሏ ከተወዳጁ የሙዚቃ ንጉሥ ጥላሁን ገሰሰ ዘፈን ጋር
I'm
አምሳሏን እንድትደጋችሁ ተስፋ አደርጋለሁ። ወደ ተከታዩ ዘገባ ከመላፋችን በፊት የጋቢና ቪኦኤ ዝግጅት መልእክት አለን ብለውናል።
ዝግጅታችንን በአዲስ መልኩ ልናቀርብ ነው። ከዘኞ እስከ አርብ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት የነበረው ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ድረስ በዋሽንግተን ሰዓት 1 ፒኤም ላይ ማለት ነው እንደሚሆን ለአድማጮቻችን ለመንገር ነው። እንግዲህ በቀጥታ በናይል ሳትና በአጭር ሞገድ በ19 እና 25 ሜትር ባንድ በ12110 እና በ15580 ኪሎ ሄርትስ እንደሚገኝ ለመግለጽ ነው። ናይል ሳትም በቀጥታ ይሆናል። በአጭር ሞገድም እንገኛለን። ከምሽቱ 2 ሰዓት
2 ሰዓት
እስከ 2 ሰዓት ተኩል ፌስቡክ ላይቭም የሚከታተሉን ላይቭ አድቪያ ማሐሪክ ላይ ሊያገኙን ይችላሉ። በቀጥታ በዋሽንግተን ዲሲ አቆጣጠር 1 ፒኤም ላይ ኢትዮጵያ ደግሞ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ድረስ እንድትከታተሉን እንጋብዛለን። ካለፋቸው ዝግጅቶቹ ካለፋቸው ደግሞ ሁለት ጊዜ እንደግመዋለን ዝግጅቱን። ከምሽቱ 12 ሰዓት አዲስ አበባ ላይ ኢትዮጵያ ላይ እስከ 12 ሰዓት ተኩል እንደዚሁም ደግሞ ከምሽቱ 1 ሰዓት ጀምሮ እስከ 1 ሰዓት ተኩል ድረስ ያገኙናል። ይሄንንም በሳተላይት በቀጥታ በናይል ሳት መከታተል የሚችሉት ነው።
በዚህ አጋጣሚ እንግዲህ ፌስቡክ ላይ ባክስ ላይም ገብተው ሰብስክራይብ ያደርጉ ለነሱ ኖቲፊኬሽኑ ልግልታ
ሰብስክራይብ አድርጉ። @ቪኦኤ አማሃሪክ ላይ ጋቢና ቪኦኤ በቀጥታ የምትከታተሉት ዝግጅት ይሆናል። እንድትከታተሉ እንጋብዛለን። አስታውሱ ከምሽቱ 2 ሰዓት ላይ
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የእሁድ ምሽት ፕሮግራማችንን ነው። ተከታዩ ዝግጅት ወደ ሐረር ይወስደናል። ከሁለት ወራት በፊት ልክ እሁድ ግንቦት 6 2009 ዓ.ም ተመረተ ከዋና ከተማዋ አዲስ አበባ በስተምስራቅ 515 ኪሎ ሜትር ርቀት ላይ በመትገኘው ሐረር ከተማ ውስጥ 40 የሚሆኑ የጎዳና ላይ ልጆችን ሰብስቦ ስለሚያስተምር ተስፋ አለባቸው ስለተባለ ወጣት ዘገባ አቅርበን ነበር። ተስፋ አለባቸው ከሰባት አመቱ ጀምሮ ብቸኝነትና የጎዳና ተዳዳሪነት ህይወትን የቀመሰ ሲሆን ራሱን ከችግር ጋር አስተምሮ ስራ ከያዘ በኋላ ተመልሶ ወደ ጎዳና በመሄድ ህፃናቱን ሰብስቦ ታሪኩን በመንገር ትምርታቸውን እንዲማሩ አግባብቷቸዋል። ከነዛ ተማሪዎች ውስጥ በቤተክርስቲያን ደጅ ላይ ለልመና ላስቲክ አንጥፈው በሚያገኙት ትርፍራፊ ምግብ ለሚያሳድጓት ማየት የተሳናቸው ወላጆቿ በቶሎ ለመድረስ ጠንክራ ከመትማር ያስረኛ ክፍል የደረጃ ተማሪ ጀምሮ ቤተሰቦቻቸውን ከነመፈጠራቸው የማያውቁ በልጅነት ጊዜያቸው ብዙ መከራን የገፉ ተማሪዎች ህይወት የተወሰኑትን በመሳሌነት አቀርበን አሰምተናችሁ ነበር። ከተስፋ በተጨማሪ ያነጋገርናቸው ከ40ዎች ውስጥ 3ቱን በመሳሌነት መርጠን የሌሎቹን 40 ተማሪዎች ይወክላሉ ስንል መብራቱ ታደሰ፣ የትነበርሽ አያሌውና ጊዮን ሽባባውን አነጋግረን ነበር። እንዲሁም ደግሞ በውጮና ትምርቷን የምትከታተል ገሊላ ሰለሞን የተባለች ተማሪ ማናግረን ነበር። ለማስታወስ ያህልም ድምጻቸውን ቀንጨብ አድርገን እናሰማችሁ።
እናቴ እኔ ነኝ የምመራ። እኛ ስላሴ ነበር የምንኖረው ቤተክርስቲያኑ ጋር እና የሆነች ትንሽዬ ቤት አገኘንና ገባን። እኔ እንደ ሌሎቹ ምናምን ብዙ ማልበት ምናምን እንትን አለኝ።
እዚህም የሆነ ሰው ጋር ቁጭዬ ምናምን ነገር ትምህርት መማሩ ላስጠልፈኝ ነበር እና አንድ አለ እዚህ የሆነ ኮካማ ክሮፍ ያለው ሰውዬ ጉያኝ ምናምን ነገር ያው ቢያንስ የማታ ጀምር ነው እንደ ቀልድ ዝም ብለህ ከምታመሽት ዞር ስራ እንኳን ቀን ሰርተህ ከጨረስክ በኋላ እንደ መደበሪያ ሚዚያን ተማር ምናምን ነገር አለ። እሺ አልኩኝ። ማታ ማታ እንደ ቀልድ እየሄድኩ እማራለሁ። ያው እንደምቀልደውም ሳይሆን የሆነ ወጥሬ የመማር አይነት ነው ውጤቴ። ግን እንደዚህ እያልኩ የሆነ አምስት ያ ክፍል ስደርስ የሆነ ትንሽ የትምህርቱን ፍቅር የሆነ የሚመጣልኝም ውጤት የሆነ ሲሪየስ እየሆንኩ መጣሁኝ።
ጎዳና ህይወት ላይ ያሉ ኳስ በጣም ውድ ነበረ። ጓደኛዬም ኳስ ተጫዋች ነው። እሱን እያየው ያው እየነገረኝ ወደ ኳስ እንድገባ ነገረኝ። ያው እኔም ፕሮጀክት ገባሁ፣ ሰርቲ ማለት ነው። ሰርቲን እየሰራሁ አሁን ደግሞ በሐረር ሲቲ ስፖርት ክለብ የምጫወተው አሁን። ከዛ ከጎዳናው ውስጥ ስወጣ ወደ ቤት በገባሁበት ሰዓት ጥሩ ጊዜያትን እያሳለፍኩ ነው።
እኔ ቢያንስ እንኳን ቢቸግረኝ ብታመምም ተስፋ ጋር የምመጣው ብዙ ጊዜ ብቻዬን መሆን የምመርጠው፣ ምክንያቱም ማንም የኔን ችግር የሚረዳ የለም።
ይህንን የልጆቹን ታሪክ የሚተርከውን ዘገባ ባቀረብን ማግስት አንድ ጥሪ ከጄኔቫ ስዊዘርላንድ አገኘን። አቶ ውህብ የሽጥላ እንደሚባሉ ነግረውን በልጆቹ ታሪክ እጅግ ማዘናቸውንና መርዳት እንደሚፈልጉ ገልጸው ስልክ ጠየቁን። የተስፋን ስልክ ሰጠናቸው። በርካታ ሰዎች በኢሜል አድራሻ ጠየቁን። በተጨማሪም በፌስቡክ ገጻችን ላይ በጋራ ሆነው በጎፈንድሚ ገንዘብ ለመሰብሰብ ጠይቀውን ነበር። በተጨማሪም ደግሞ በፕሮግራሙ ላይ ከተሰማው ታሪክ ውስጥ ገሊላ ሰለሞን የተባለችው ተማሪ ታሪክ እንዳሳዘናቸው ለገለጹ ከ30 በላይ ለሚሆኑ ጠያቂዎቻችን ስልክ ቁጥር ሰጠን። ተስፋ አለባቸው በዚህ ምክንያት በርካታ የስልክ ጥሪዎችን እንዳስተናገደና በፕሮግራሙ ላይም እንዲህ ሲል ያቀረበው ጥያቄ ምላሽ የሚሰጥ የስልክ ጥሪ እንዳገኘ ነገረን።
ከዚህም የተሻለ ነገር ለመስራት እንደ ቀዲያስ ይዤ የተንቀሳቀስኩት ያለው ነገር አለ። አንደኛ የወንዶቹ ግቢ ላይ የልብስ ማጠቢያ ማሽን በመትከል የላውንደሪ አገልግሎት ለብረት እየሰጠን ኢንካሞችን መሰብሰብ፣ ከዛ ያ ኢንካም ለልጆቹ ለትምህርታቸውም ለጤናቸውም ለምግባቸውም ለሁሉ ነገራቸው የሚሸፍንላቸው ለማድረግ አስቤ እየተንቀሳቀስኩ ነው። ከዛም በተጨማሪ ሴቶቹ ግቢ ላይ ደግሞ የእንጀራ መጋገሪያ በመክፈት ጋጋሪ ቀጥረን በልጆቹ ሲሆን ልጆቹ በጣም ኪዶች ናቸው፣ ትምህርት ላይ ፎከስ እንዲያደርጉ ነው ኖር የምፈልገው ከነዛ ህይወት ወጥቶ ማለት ነው። እና ጋጋሪ ቀጥረን እንጀራዎችን እየጋገረ ለሆቴል ለማስረከፍ እቅድ ይዣለሁ። ለነዚህ ነገር ማስፈጸሚያ ለልብስ ማጠቢያ ማሽኑ $50,000፣ ለእንጀራ መጋገሪያውም $50,000፣ ጠቅላላ $100,000 ነው በእቅድ ያስኩት። ይህን ነገር ለማድረግ እየተንቀሳቀስኩኝ ነው ያለው።
ተስፋ በወቅቱ ተማሪዎቹ በየሆቴሉ እየሄዱ ምግብ ከሚበሉና ሁሌም በልመና ተሳቀው ከሚኖሩ እንጀራ መጋገሪያና ልብስ ማጠቢያ ማሽኑን ቢያገኙ በተረጋጋ መንፈስ ትምህርታቸውን መቀጠል እንደሚችሉ ነበር የገለጸው። እና ምን ምላሽ አገኛችሁ አልኩት።
ከብዙ ቦታዎች ስልክም እየተደወለልን የምንሰራውን ስራ ጠንክረን እንድንሰራ እንድንበረታ የተለያዩ ሰዎች እየደወሉ እያበረታቱን ይገኛሉ። እዛ በተጨማሪ በሁለት ግሩፕ በኩል አቶ ውሄብና ጓደኞቻቸው እንዲሁ $130,000 አሰባስበውልን ድጋፍ አድርገውልናል። በተጨማሪ ደግሞ አቶ ሳንሶን ከፍያለውና አቶ ዮሐንስ ሙላም እንዲህ ከጓደኞቻቸው ጋር አሰባስበውልን $101,000 ድጋፍ አድርገውልናል። ጠቅላላ ወደ $231,000 ድጋፍ አግኝተናል። ባገኘነውን በዚህ ድጋፍ እኛም አስቀድመን በተናገርነው መሰረት በእቅዳችን መሰረት የልብስ ማጠቢያ ማሽኑንም እንዲሁም የእንጀራ መጋገሪያውንም ቶሎ ብለን ጨርሰን ወደ ስራ ገብተን ሰርተን እናመጣለን ብለን ያሰብነውን ለውጥ አምጥተን ለሁሉም እናሳያለን። የእንጀራ መጋገሪያው ተጠናቋል፣ እቃዎቹ አቅርቦቱ በፍጥነት ስለምናገኝ። የልብስ ማጠቢያ ማሽኑን ግን አዘናል፣ በቅርቡም ይገባል። የእንጀራ መጋገሪያ ማሽኑ ከአንድ ወር በኋላ ባለው ጊዜ ውስጥ ስራውን ሲጀምር፣ የልብስ ማጠቢያ ማሽኑ ግን ከውጭ ነው የሚያስመጡት። አስመጪዎቹ ልክ ከውጭ መጡ እንደገባ ወዲያውን ወደ ስራ ገብተን ያለውን ነገር እናሳያለን። አሁን ካመሰገንኳቸው ሰዎችን በተጨማሪ አንዳንድ ድጋፍ ያደረጉልንም ሰዎች አሉ። ነገር ግን ድጋፍ ያደረጉልን ሰዎች ሁሉም ስማቸውን መጥቀስ ስላልፈለጉ እንዲሁ በደፈነው እናመሰግናለን። ለእኛ የሰጣችሁትን እግዚአብሔር ለዋጋችሁን ይክፈላችሁ ነው።
ተስፋ አያይዞ ከዚህ በተጨማሪ በግል ወደ 12,000 የሚጠጋ ገንዘብ ቃለ ምልልስ ለሰጡት ተማሪዎች እንደተሰጠ ተናግሯል።
እዛ ላይ ኢንተርቪው ያደረጉት ተማሪዎችም የላኩላቸው አሉ። በገንዘብ ደረጃ እስከ 12,000 በኢትዮጵያ ማለት ነው ለልጆቹ በየግላቸው በእነሱ ስም አድርገው የላኩት አሉ። ለልጆቹ ለትምህርታቸው ለአንዳንድ ሁኔታ እንዲጠቅማቸው ተብሎ ማለት ነው።
በተጨማሪም ለገሊላ ሰለሞን ለሬፍት ቫሊ ኮሌጅ የአንድ አመት የትምህርት ቤት ክፍያ እንደተከፈለላት ተናግሯል። የሬፍት ቫሊ ኮሌጅም ለሶስት ተማሪ ነጻ የትምህርት እድል እንደፈቀደና ገሊላ ሰለሞን በትምህርት ቤት ውስጥ ማንኛውንም አገልግሎት እንድታገኝ እንደፈቀደላት ገልጾልናል። በርካታ ሰዎች ልጆቹ ትምህርታቸውን እስኪጨርሱ ለማስተማር ቃል እንደገቡለትም ተናግሯል።
አሁን አዲስ የጀመሩት አካሄድ አለ። በአንተ ስር ካሉት ልጆች አንድ ልጅ የሚያስፈልገው ወጪ ምን ያህል ነው ብለው በግሩፕ መደራጀት ጀምሮ አሉ። ጣሊያን ውስጥ አሉ፣ አሜሪካ ውስጥም አሉ፣ አውስትራሊያ ውስጥም አሉ። እስካሁን ከሶስቱ ሀገር ላይ በግሩፕ የጀመሩ አሉ። ለአንድ ልጅ ምን ያህል ያስፈልጋል ብለው ከአናግሮኝ በቃ በአንድ ልጅ $50 እናስብና እነዛ ልጆችን በቀጥታ የሚደረግቡትን ሁኔታ አስተማማኝ በሆነ ሁኔታ ምግብም ከሆቴሎች እንኳን እንትን ባይ እዛው ቤታቸው ባሉበት ቦታ እየበሰለላቸው እንዲመገቡ መሆን አለበት። ሆቴል ላይ ሄዶ መብላት የለባቸውም። ምክንያቱም ምሳና እራት ላይ ሄዶ ሆቴሎች ላይ ሲያመጡ በመሃል ሊረባቸው ይችላሉ። ልጅም እንደመሆናቸው በጠና ግቢያቸው ውስጥ መንፈሱ ወደ ግቢ መምጣት አለበት ብለው አስበው አውስትራሊያ ውስጥ እስካሁን ድረስ 8 ሰዎች እንደ ግሩፕ ተቋቁመው $50 እንልካለን ብለው ተቋቁመዋል። ከመስከረም ጀምሮ እንጀምራለን ብለዋል። ሌሎች ሰዎችንም እናሰባስባለን ብለዋል። ጣሊያን ውስጥም 5 ሰዎች እንደዚሁ፣ አሜሪካ ውስጥም እንዲሁ 7 ሰዎች ጀምረዋል። ያው እንደዚህ አይነት ነገሮች አሉ በቃል ደረጃ የተገቡ ማለት ነው።
አላማዬ ልጆቹ ትምህርታቸውን ጨርሰው ትልቁም ነገር ላይ ሲደርሱ ማየት ነው ብሏል። አሁን ተማሪዎቹ ምግብ የሚበሉበት ሁኔታ ተስተካከለ ወይ ብየው ነበር።
ያው ምግብንም በተመለከተ ሆቴሎች ጋር እንደዚሁ በፊት ይሰጡ ነው የነበሩ ሆቴሎች እየሰጡን ነው አሁንም ያሉት። ነገር ግን ያው ያ በቂ ነገር አይደለም። የሚጎል ምግብ አለ። 40 ልጆች ናቸው። ከ40ዎቹ 14 ሆቴሎች ነው የሚያደርጉት። 14 ሆቴሎች ደግሞ 29 ልጅ ነው የሚችሉት። 11ዎቹ ልጆች ምግብ የላቸውም። ያንን ምግብ ሁለት ምግብ ለሶስት እየሆኑ ነው እየተመገቡ ያሉት። እንግዲህ ሌሎች ሆቴሎችም ጠይቀናል ይህንን ተመሳሳይ ድጋፍ እንዲያደርጉልን። እነሱ እየጠበቅን ያለ ነው። አሁን ላይ ግን ያንንም በልተው በደስታ እየኖሩ ነው ያሉት ሁሉም ልጆች። ያንንም ተካፍለን ነው እንትን ያለን ያለ ነው። ወደፊት ግን እነዚህን ማቴሪያሎች ገዝተን ስራ ስንጀምር የመጀመሪያ የራሳችን ልጆች መግበን ያንን አቅም መፍጠር አለብን ነው። ከዛ ደግሞ የሚያስፈልጉ ሌሎች መሰረታዊ ነገሮችን ለማሟላት ብለን ያሰብ ነው።
የመጀመሪያውን ምላሽ የሰጡትና ከስዊዘርላንድ ወደ ደወሉት አቶ ይህብሽ ጥላ ጋር በድጋሚ ደወልኩ። 130,000 ብሩን ጓደኛሞች ተሰባስበው አዋጥተው እንደላኩላቸው ገለጹልኝ።
አዲስ ነገር ባይሆንም የሪፖርቱን በሰማን ጊዜ ያን ኢንተርቪው በሰማን ጊዜ ያንን የመሰለ ብሩ አእምሮ የያዙ ልጆች ችግር ላይ ወድቀው ትምህርት ቤት ለመሄድ እናት ወላጆቻቸውን ለዕለት ጉርሶ የሚያገኙበት ቤተክርስቲያን በራፍ አድርሰው መሄዳቸውን ባዳመጥን ጊዜ በእውነቱ ከኔም በላይ ጠዋት ስነሳ በቴሌፎኔ ላይ መልእክት በደውለውም ምንድን ነው የተፈጠረው ደግሞ ትንሽ አካባቢ የተፈጠርኩ ሰው በመሆኔ ወደ እኔ ደውለው ከኔ በላይ የተቆረቆሩ ወገኖች ያነሳሱን ምን እናርግ ስንል ያው እዚህ አላማ ዙሪያ የተሰባሰብን ስለሆነ በእጃችንም ገንዘብ ነበር። ለዚህ አይነት አስቸኳይ እርዳታ የምናደርግበት ተጨማሪ ገንዘብ በላዩ ላይ በመጨማመር እነኚህ ሰዎች ለመድረስ እስቲ ተስፋ እንሆናቸው እንባቸውን እናድርግላቸው በሚል መንፈስ ነው ያደረግነው።
እንዲሁ ምንድን ነው የምትጠብቁት? አሁን ይሄ ገንዘብ ደርሶታል እንደው ተስፋም ከፍተኛ ምስጋና አቅርበዋል እና ይሄን ገንዘብ ከላካችሁ በኋላ ከተስፋም እዛም ካሉት ልጆች ምንድን ነው የምትጠብቁት?
ብዙ ነገር አድርግ ብለን ማለት ሳይሆን ያው መቼም እኛ ለሱ ተስፋ እንድንሆን ነው የምፈልገው። ወደፊትም ቀጣይ እርዳታ ለማድረግ ነው። ግን መጠንቀቅ ያለብን ተያይዞ መውደቅ አለው። ለኢትዮጵያ ውስጥ እነኚህን ልጆች ስለረዳን ኢትዮጵያ ውስጥ ሌሎች ችግሮች የሉም ማለት አይደለም። እነኚህን ልጆች ሰብስቦ ስላስተማረ ሀረር አካባቢም ከሀረር ውጭ ወይም በአካባቢው የሚገኙ ሌሎች የተበሳቀሉ የተቸገሩ ኢትዮጵያኖች የሉም ማለት አይደለም። ስለዚህ ተያይዞ ከመውደቅ የተወሰኑትን ልጆች ለውጤት ማብቃቱ ላይ እንዲያተኩር ነው። እኔ ከዚህ በፊትም በስልክ ያሳሰብኩ እሱ ነው። የሰውን ሁሉም ባደርቃለሁ ብለው መጨረሻ ላይ ሁሉ ከአምባሳ ይላቀቅ የሚቀርበት ሁኔታ ስለሚፈጠር እነኚህ የያዛቸውን ልጆች እኛም የተቻለንን ቀጣይ እርዳታ ለማድረግ እቅዳለን። ውጤት ላይ አድርሶ በፕላንና በባጀት በተመራ መልኩ ውጤት ላለው ስራ እነኚህን ደግሞ አንድ ቦታ ሲደርሱ እሱም እንደ ታሪኩ እንደሰማሁት ከዚሁ አይነት ችግር ወጥቶ እዚህ የደረሰ ልጅ ነው። እነኚህ ደግሞ ሌሎች ሺዎችን ሊረዱ የሚችሉ ልጆችን መፍጠር ነው። በአካባቢ ያሉትን ሁሉ ድሃዎችን ስኩል ኢትዮጵያኖችን ሊያድን እንደሚያይችል ተረርቶ ያቅሙን አቅሙ ይፈቅደው ደግሞ ውጤት የሚያመጣ ስራ ቢሰራ ነው ደስ የሚለን። ከዛ በተረፈ አቅም በፈቀደ ሌሎችም እርዳታዎች ማግኘት ከቻልን አሰባስበን እያሰፋው ቀስ በቀስ መሄድ ነው እና 10 ሰው ዳቦ ከማስላስ አንድ ሰውን ከረሃብ ማዳን የተሻለ ይመስለናል። ይህን ነው የምንመክረው። መቼም ጨካኝ አባባል ነው፣ ግን አለለዛ ውጤት አይገኝም ወይም ካለንበት አንወጣም። ሌሎቹን አይርዳ አይደግፍ ማለት አይችልም። ግን እንደዚህ በተለይ ተምረው አንድ ቦታ ለመድረስ ውጤት ሊያሳዩ የሚችሉትን ልጆች ነገ ተስፋዎች ናቸው ለእነሱ ለመሰሉ ወንድምና እህቶቻቸው እና እነሱ ላይ አተኩሮ ይስራ። አንጻር በአንጻሩም ደግሞ ሌሎችም ሰዎች የእሱን አይነት አላማ ይዘው እንዲነሱ ቢያስተምር ቢቀሰቅስ የተሻለ ይመስለኛል።
ይህን ፕሮግራም በፌስቡክ ገጻችን ላይ ከተመለከተ በኋላ የመጀመሪያ መልእክት ላከልን ጋዜጠኛ ሀብታሙ ስዩም ነበር። ልጆቹም በጋራ ለመርዳት የሚፈልጉ ሰዎች እንዳሉ በመግለጽ ከዚህ ቀደም ለአንዲት የዶክትሬት ዲግሪ ተማሪ ያሰባሰቡ ወጣቶችን ጨምሮ የጎፈንድሚ የኢንተርኔት ድረገጽ ማሰባሰቢያ ገጽ ከፍተው ገንዘብ ለማሰባሰብ አቅደው ተንቀሳቅሰዋል። በዚህም $3,918 ለማሰባሰብ ችለዋል። ተስፋ በመግቢያው ላይ የገለጸው 101 ሺህ ብር እነዚህ ወጣቶች የላኩለትን ነው። ይህን ገጽ ሲያስተባብሩ ከነበሩት ውስጥ ሳምሶን ከፍያለውና ዮሐንስ ሞላ ሲሆኑ ዮሐንስን አነጋግሬው ነበር።
መጀመሪያ ያሰብነውን ያህል ገንዘብ አይደለም የተሰበሰብነው፣ ጎል ያደረግነው ነበረ። ከሱ ያነሰ ነው የተሰበሰበው። ከሱ የበለጠ መሰብሰብ ይችል ነበረ፣ ግን አንዳንድ ጊዜ ሰዎች የሰዎችን ታሪክ ይሰሙና ምላሽ ይሰጣሉ። እኛ ለማድረግ የቻልነው እንዲህ ቢደረግስ የሚል ሀሳብ ሲመጣ አስተባብረን ቁም ነገር ለማድረግ የተቸገረ ሰው አለ እዛ ጋር፣ የሰዎችን ቁስል የተሸከመ ደግሞ መምህር ተስፋ አለ። እሱን እንዴት እናግዘው? አይዞ አለን ከጎና እንበለው ለማለት ነበር። እና አንዳንድ ጊዜ ከኪሳችን ማውጣት ሳይሆን ነገሩን ብናጋራው ብቻ ሌሎች ሰዎች እንዲረዱ እንዲያግዙ ማድረግ ይቻላል። እና እሱንም ባለማድረጋችን የተነሳ ሁሉም የታሰበውን ያህል ገንዘብ አልተሰበሰበም። ራሱ የጎፈንድሚ መርህ የሚለው ምንድን ነው? በማጋራት ብቻ የሚሰጠውን ነገር በ5% ማሳደግ ይቻላል ይላል። ሰው ከኪዞ አውጥቶ 5 ብር መስጠት ባይችል በማጋራት ሰው 5 ብር እንዲሰጥ ማድረግ ይችላል። ይህንን ማድረግ ያለብን ትክክለኛ ለሆኑ የእርዳታ ፕላትፎርሞች በሙሉ ነው ብዬ አስባለሁ። እና እኛ ያደረግነው ነገር ዝም ብሎ ምላሽ መስጠት ነው። የሰውን ታሪክ ሰምተሻል፣ አለዚያ ወሬ ማድመቂያ ብቻ ሆኖ ይቀራል። የሰዎቹን ቁስል አዳምጠሽ አቅመቢስነት ሲሰማሽ እንደ ከዚህ በፊቱ እንዲህ ብናደርግ እኮ የዛ ሰው ሸክም ይቀላል ብለን በማሰብ ነው። ለማመስገን የምንፈልገው በአስተባባሪዎቹ ስም እና በራሱ በመምህር አልተስለባቸውም ስም የተባበሩትን ሁሉ ነገሩን ስናደርግ ከኪሳቸው በማውጣት በማጋራት እና ነገሩን ሌሎች እንዲደርሳቸው በማድረግ ግንዛቤን በመፍጠር እንዲሁም እሱ ሀረር ላይ መምህር ተስፋ ሀረር ላይ ይህን ቢያደርግ ደግሞ በሱ ተነሳስተው በሌሎች ሰፈሮች ውስጥም መንደሮች ውስጥም ማስተባበር የጀመሩን ሰዎች አሉ። የሰውን ቁስል የእኔ ቁስል ነው ብሎ ማሰብ ነው። ለእንደዚህ ለመተባበርና አብሮ ለመኖር ለፍቅር ካልሆነ ብዙ ጊዜ ኖረናል። እስካሁን የኖርነው በቂ ነው እና እሱ እንዴት ወደ ቁም ነገር እንለውጠው? አይዞ እንበልበት ነው እና ሁሉንም ማመስገን እፈልጋለሁ። እግዚአብሔር ይስጥልን። በእነሱ ስም ነው፣ በልጆቹም ስም እና በራሱ በመምህሩም ስም በአስተባባሪዎቹም ስም። በአጠቃላይ
ተስፋ እንደነገረን በርካታ የሀረር ከተማ ነዋሪ እየሄደ ተማሪዎችን ጎብኝቷል። የልብስ ማጠቢያ ማሽኑ ከተገጠመ ልብስ እንደሚያሳጥቧቸውና ሆቴሎችም እንጀራ እንደሚረከቧቸው እንደገለጹላቸው ነግሮናል። በልጆቹ ላይ ምን አይነት ስሜት እንደተፈጠረ ጠየቅኩት።
አንደኛ በጣም ትልቅ መንፈስ አለ በግቢያችን ውስጥ። በቃ ደስ የሚል መንፈስ የሆነ አንጨናነቅም፣ ጥሩ ሁኔታ እየሄድን ያለ ነው። እስፔሻሊ አሁን የትምህርት ውጤት የሚሰጥበት ሰዓት ነው። ፈተና ጨርሰው የካርድ ውጤታቸውን እየተጠባበቁ ነው ያሉት። መጪው ክረምት ወቅት ነው። ለክረምት ወቅት በጨዋታ ብቻ ሳይሆን በትምህርትም በተለያዩ ነገሮች ላይ እንዲሰሩ አዘጋጅተናቸው ነው ያሉት። ግቢ ክራዮች ነበሩብን፣ እነዚያ የግቢ ክራዮችን ከፍለናል። እንደው ማስቀደምን ወይ ከፊት የ6 ወር ቡና ከፍለናል። የ3 ወር 19,500 ብር ነው የሚሆንብን። የ6 ወር ደግሞ 39,000 ብር ነው ያለብን። አስቀደምን የ6 ወር ከፍለናል። ነጻ የሆነ ስሜት ይሰማናል። በአሁኑ ሰዓት ደስ የሚል መንፈስ አለ። በተለይ በዚህ ፕሮግራም ላይ ከቀረበ በኋላ ከሀገር ውስጥም ብዙ ሰዎች እየመጡ ጉብኝት እያደረጉ ነው። እዛው ከተማ ውስጥም ሀረር ከተማ ውስጥም የሚገኙ ሰዎች መጥተው እየጎብኙ ነው ያሉት። ከተማ ውጭ ያለም ራሱ መጥተው የራሳቸውን አስተያየት ሰጥተው እየጎብኙ ነው ያሉት። እኛም የአስተያየት መስጫ መዝገብ አዘጋጅተን ነበር። በጣም በርካታ ሰዎች አስተያየታቸውን አስቀምጠዋል። ደስ በሚል ሁኔታ ብቻ ጥሩ ነገር ነው ያለው፣ ደስ የሚል ነገር ነው ያለው። ልጆቹ ጋር የማየው ነገር በጣም የደስታ ስሜት ነው፣ የመተማመን ነገር። ምናልባት የሆነ ነገር ሲጎል ልጆቹ ጋርም ሲጎልባቸው የሆነ ስሜት ይሰማቸዋል፣ ምስስ የማጣት ስሜት። አሁን ላይ ግን ደስ የሚል ነገር አለ። ይህንን ነገር ይዘን ነው እየቀጠልን ያለ ነው።
እኔም ስልኩን በድምፅ ማጉያ ላይ እንዲያደርገውና ስሜታቸውን እንዲነግሩኝ ጠይቄያቸው ነበር። ሁሉም በአንድ ድምፅ ችግራቸውን ሰምተው ምላሽ ለሰጧቸው ሁሉ ምስጋና አቅርበዋል። ትምህርታቸውን ጠንክረው በመማርም ራሳቸውን ለቁም ነገር እንደሚያበቁ ቃል ገብተዋል። የ የምሽቱ ዝግጅታችን ወደ መጠናቀቁ ነው። ዝግጅቶቻችንን ከዌብሳይታችን amharic.voanews.com ወይም በእጅ ስልኮቻችሁ voa.horn.mobi ላይ ማዳመጥ ትችላላችሁ። በፌስቡክ @voaamharic፣ በትዊተርም እንዲሁ #voa ብላችሁ ተከተሉን፣ ተነጋገሩ። ጽዮን ግርማ አብሬያችሁ ነኝ። አሁን ወደ መጨረሻው ዝግጅት ልሰዳችሁ። የመጨረሻው ዘገባ የኦሮሚያ ክልል በአዲስ አበባ ከተማ ያለውን ልዩ ጥቅም የሚያስጠብቅ በሚል በሚኒስትሮች ምክር ቤት ጸድቆ ለሕዝብ ተወካዮች ምክር ቤት የተመራው ረቂቅ አዋጅን የተመለከተ ይሆናል። የኦሮሞ ዴሞክራሲያዊ ግንባር ኤዴክ ስራ አስፈጻሚ አባልና የድርጅቱ ቃል አቀባይ አቶ ሊንጮ ባቲ የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ በሚል ከሚኒስትሮች ምክር ቤት ወጥቶ ለሕዝብ ተወካዮች ምክር ቤት የተመራው ረቂቅ አዋጅ ለሕዝብ ጥያቄ መልስ የሚሰጥ ተጨባጭ ሐሳብ የለውም ሲሉ አጣጥለውታል።
እንደውም የተጠቀሙበት ቋንቋና አገላለጹ ሕዝብን የሚያራርቅ የሚያቃርንና ሌላው ሕዝብ በኦሮሞ ሕዝብ ላይ ቅሬታ እንዲኖረውና ሕዝቡ እንዲከፋፈል ነው እንደውም የሚጠቁመው። ምክንያቱም ልዩ ጥቅም ሲባል ኦሮሞ ሕዝብ ልዩ ጥቅም አልጠየቀም። ልዩ ጥቅም መጠየቅ አይቻልም። ለሌላው ዜጋ የሚኖረው መብት ለኦሮሞ ሕዝብ መኖር አለበት እንጂ ከሌላው የኢትዮጵያ ሕዝብ ተለይቶ ለብቻው ልዩ ጥቅም የጠየቀበት የለም እና ቋንቋው ራሱ ትክክል አይደለም።
ልዩ ጥቅም በሚል ቅጽል ስም የቀረበው ረቂቅ አዋጅ እና በአዋጁ ላይ የሰፈሩት እንደ ትምህርት፣ መሰረተ ልማት፣ የባህል ማዕከላት መቋቋም፣ ስያሜና የመሳሰሉት መብቶች ማንም ሰው ሰው በመሆኑና የትኛውም ዜጋ ሊያገኛቸው የሚገቡ መብቱ ናቸው ብለዋል አቶ ሊንጮ። የአሁኑ በልዩ ጥቅም ስም ፖለቲካዊ ፍላጎትን ማሟያ ነው ብለውታል።
በዚህ በልዩ ጥቅም ስም ከዚህ በፊት 2 አመት ስንት ደም ያፋሰሰው የኦሮሞ ህዝብ ተቃውሞ ማስተር ፕላን በሌላ በጓሮ በር አምጥተው በእድገት ስም አሁንም ማፈናቀል እንችላለን፣ እድገት እናስፋፋለን፣ ትራንስፖርት፣ ሶሻል ሰርቪስ የሚለው ሌላኛው የእጅ አዙር በማስተር ፕላን ማድረግ ያቃታቸውን በዚህ ማድረግ ነው ያመጡት።
በኢትዮጵያ ውስጥ የኦሮሞ ማህበረሰብ ከሌላው ህዝብ የተለየ መብትና ጥቅም ይሰጠኝ ብሎ የጠየቀ ይመስል ልዩ ጥቅም ማለት አላማው ሌላ ነው ይላሉ።
ለኦሮሞ ህዝብ ልዩ ጥቅም ሲባል ሌላው ጥቅም የለውም። የኦሮሚያ እዛ መሰረተ ልማት ወይንም የትምህርት ቤት የባህል ማዕከል ሲሰራ ከሊዝ ውጪ ይላል። ሌላውስ ከጋምቤላ ሪጅናል ስቴት አዲስ አበባ ውስጥ የማዕከል መስራት ከፈለጉ፣ ከባህር ዳር መስራት ከፈለጉ እነሱ ሊዝ ሊያስከፍሏቸው ነው? በአንድ ሀገር ውስጥ 2 አይነት አስተዳደር 2 አይነት ጥቅም ሊኖር ይችላል? አይችልም። እና እንደዚህ ያሉ ፐብሊክ ጉድ የሆኑ ፐብሊክ ኢንስቲትዩሽኖች ለመጀመሪያም ነጻ መሆን አለባቸው። ምክንያቱም ጥቅሙ የህዝብ ስለሆነ እና ቋንቋ እዛ ውስጥ የሰፈረው ሁሉ ሌላውን ኢትዮጵያዊ የሚያስፈራራ አሁን ያለው ትግል ህዝቡ ጫፍ እስከ ጫፍ ባመጸበት ጊዜ ይሄንን ተጠቅመው ህዝቡን ከፋፍለው ጊዜ ለመግዛት የፖለቲካ የስልጣን እድሜያቸውን ለማራዘም የሚጠቀሙበት እንጂ ምንም የመብት ነገር የለበትም። ባዶ ነው። እዛ ውስጥ የተጻፉ መብቶች ህገ መንግስታዊ መብቶች፣ የተፈጥሮ መብቶች ናቸው። በአዋጅ የሚሰጡ አይደሉም። መጀመሪያውም የተፈጥሮ መብት ነው። ዋናው ጥያቄው አዲስ አበባ አስተዳደሩ ታክሴሽኑ ከጎረቤት አካባቢዎች ጋር ያለው ግንኙነት ምንድን ነው የሚሆነው፣ ጂኦግራፊካሊ የት ነው ያለችው የሚለው አዲስ አበባ የፌዴራሉም ዋና ከተማ መሆን አለባት፣ የኦሮሚያም ዋና ከተማ መሆን አለባት። በአቀማመጧም በታሪካውም ደግሞ አዲስ አበባና ኦሮሚያ ሪጅናል ስቴትን መከፋፈል ማለት ስጋና አጥንት እንደመለየት ነገር ነው። ሊለያይ የሚችል ነገር አይደለም።
የኦሮሞ ነጻነት ግንባር በበኩሉ ረቂቅ አዋጁን ተቃውሞ መግለጫ አውጥቷል። የግንባሩን ቃል አቀባይ አቶ ቶሌራ አዳባን ማምሻውን ወደ አስመራ ደውዬ አግኝቻቸው ነበር። ድርጅታቸው በአጠቃላይ ረቂቅ አዋጁን እንደማይቀበለው ገልጸዋል።
የኦሮሞን ሕዝብ ጥቅም በተመለከተ እንደዚህ ባሉ ወሳኝና ገብጋቢ ጥያቄዎች ላይ ውክልና ያለው የሕዝብ ተወካይነት ያለው አካል ነው እንጂ መወሰን ያለበት በህዝብ ያልተመረጠና ህዝብ ያልወከለው መንግስትም ሆነ ቡድን ሊወስን አይችልም ከሚል አቋም ነው እኛ ተቃውሞችንን የምናሰማው።
የህዝብ ተቃውሞዎች በሚበረክቱበት ጊዜ የህዝብ ጥያቄዎችን ለማቀዝቀዝና ለማፈን ጥገናዊ ለውጦችን ማድረግ ነው የተያዘው የሚሉት አቶ ቶሌራ መንግስት ስር ነቀል የሆነ ለውጥ ለማድረግ ፍላጎት የለውም ይላሉ።
በእጅ አዙር የማስተር ፕላኑን የኦሮሞ ህዝብ ሲቃወም የነበረውን ማስተር ፕላን በሌላ መልኩ ለመተግበር የተወጠነ ውጥን ነው እንጂ የኦሮሞን ህዝብ ጥያቄ ይፈታል የሚል አይደለም። የኦሮሞ ህዝብ በመጀመሪያ ነገር ፍንፍኔ ላይ ልዩ ጥቅም አለኝ ወይንም ደግሞ የፍንፍኔን መሬት ለኦሮሞ ህዝብ የማከፋፈል ጥያቄ አይደለም። የባለቤትነት ጥያቄ ነው።
ባለፈው ሳምንት በሚኒስትሮች ምክር ቤት ጸድቆ ለህዝብ ተወካዮች ምክር ቤት የቀረበውና ለሁለት ኮሚቴዎች የተመረጠው ረቂቅ አዋጁ ውይይት እንደሚደረግበት መንግስት መግለጹ ይታወሳል። አድማጮች ይህንን ረቂቅ አዋጅ በተመለከተ የጥያቄና መልስ ዝግጅት አዘጋጅና አቅራቢ ትዝታ በላቸው የእናንተን አድማጮች ጥያቄ ተቀብላ ሰፋ ባለ ዝግጅት በሚቀጥለው ሳምንት ትመለሳለች። እንግዶቿንም በነገው ምሽት ታስተዋውቃለች። በኔ በኩል እስከ ማጠቃለያው ከአንድ ሙዚቃ ጋር ልተዋችሁ። ሚካኤል በላይነ ትመጪ እንደው
እናመሰግናለን። አድማጮች አሁን የማጠቃለያ ዜናውን አሰማለሁ። የኢራቅ ጦር ኃይል በእስላማዊው ጽንፈኛ ቡድን አይሲስ እጅ የነበረችውን የሞሱል ከተማ ሙሉ በሙሉ አስለቀቀ። ጀግና ተዋጊዎቻቸው ሲሉ የገለጿቸውን የአገሪቱ ጦር ሰራዊት አባላት እንኳን ለድል በቃችሁ ለማለት የኢራቁ ጠቅላይ ጦር አዛዥ የአገሪቱ ጠቅላይ ሚኒስትር ሃይደር አልአባዲ ከነጻነቱ ወይም ከነጻይቱ ከተማ ሞሱል መግባታቸውን ከጽህፈት ቤታቸው ወጣ መግለጫ አመለከተ። ባለፈው ዓመት በተካሄደው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ሩሲያ ጣልቃ ገብታለች የሚለውን ውዝግብ አስመልክቶ ከፕሬዚዳንት ቭላዲሚር ፑቲን ጋር ተገናኝተው በተነጋገሩበት ወቅት ከአንዴም ሁለቴ ጠንከር ባለ ጫና ጠይቄያቸዋለሁ ሲሉ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ተናገሩ። ትራምፕ በዛሬው ዕለት በሰጡት በዚህ አስተያየታቸው አያይዘውም አሁን ወቅቱ ከሞስኮ ጋር ገንቢ ወይም አዎንታዊ በሆኑ ትብብሮች ተባብሮ ለመስራት ወደፊት የሚባልበት ነው ብለዋል። ትራምፕ በጀርመን ሃምቡርግ ላይ ከተካሄደው G20 በመባል የሚታወቁት 20ዎቹ የዓለም አገሮች ጉባኤ መልስ በተከታታይ በትዊተር አማካኝነት በዛሬው ዕለት ባስተላለፉት በዚህ አስተያየታቸው ፑቲን አገራቸው በዩናይት ስቴትስ ፕሬዚዳንታዊ ምርጫ ጣልቃ ገብታለች የሚለውን ውንጀላ አጥብቀው ማስተባበላቸውን እንዲሁም ወደፊት ይህን መሰል የምርጫ ሂደት የሚያደናቅፉ ሌሎች ጉዳቶችንም የሚያስከትሉ ማናቸውንም የሳይበር ጥቃቶች ለመከላከልና ለማስጠበቅ የማይበገር የጋራ የሳይበር ጥበቃ ቡድን ያሉትን ለመመስረት ከሩሲያው መሪ ጋር መወያየታቸውን ገልጠዋል። በዩናይትድ ስቴትስ ምክር ቤት ዋና ዋና የሪፐብሊካን ፓርቲያቸው አባላት ግን ይህን በሳይበር ጥቃት ከሩሲያ ጋር የሚለውን የትብብር ሀሳብ ፈጥነው አስቂኝ ሲሉ አጣጥለውታል። ባለፉት ቅርብ ሳምንታት በዓለም ዙሪያ ቁጥራቸው በበዛ በኃይል ማመንጫና በኒውክሌር ኃይል ማመንጫዎች ኩባንያዎች ላይ የተቃጣውን የሳይበር ጥቃት የፈጸሙት የኢንተርኔት መረጃ ዘርፊያና የአሰራር ሂደቶችን በማሰናከሉ ስራ የተሰማሩ ግለሰቦች ለሩሲያ መንግስት የሚሰሩ ናቸው ሲል ዋሽንግተን ፖስት አስታወቀ። አድማጮች ማጠቃለያ ወሬዎቹ ነኝ።
የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን። አብሬያችሁ ቆየው ጽዮን ግርማ ነበርኩ። ሰላም፣ በደህና ደሩ።
This program has come to you from the Voice of America, Washington.